失礼します。おめでとう。我们的首都是阿鲁阿姆拉克，阿弥，阿弥。阿弥阿姆拉克金，阿拉姆拉克金，耶稣基督，我的荣耀的满足，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，阿弥陀佛，Thank you.ይህን ትምህርት በሚቀጥሉት ሶስት ሳምንታት በሶስት ርዕሶች የምንማረውን ትምህርት ተምረን በእግዚአብሔር ፈቃድ እናጠቃልላለን። በሶስቱ ሳምንት የምንማራቸው ትምህርቶች ውስጥ የመጨረሻዎቹ ሁለት ሳምንታት ተመሳሳይ ርዕስ ያላቸው ሲሆኑ፣ ግን የፊተኛው ወይም ከሁለቱ ክፍል አንዱ እንደ መግቢያ የሚሆነ በሁላችንም ለተበላሹ ነገሮች ሁሉ ምንጩ በተዳረጉት ውስጥ ግንኙነት ነው። ሰው በንግግሩ መግባባት ከቻለ፣ በሚያሳየው ገጽታ መግባባት ከቻለ፣ በሚሰራው ስራ መግባባት ካልቻለ ትዳርን ማሳመር የሚቻልበት ትልቁ የቤት ስራ ተሰርቷል ማለት ነው። እና ስለዚህ ነው የምንማረው እግዚአብሔር አምላክ በቸርነቱ እስከዛሬ የሆነው ሁሉ የሚቀረውን እንድናጠናቀቅ እንድንማር በቸርነቱ ይወርዳል። ይህንን ትምህርት ስናጠቃልል ለአምስት ሳምንታት የምንማረው ስለ እመቤታችን ስለ ቅድስት ድንግል ማርያም ነው። ከዚህ በፊት በተለያዩ ርዕሰ ጉዳዮች እንደዚሁ ደግመን ተመልሰን በማንደክምበት መልኩ በአንድ ርዕሰ ጉዳይ መመልከት ያለብንን እግዚአብሔር እያዘጋጀልን ተምረናል። በተለያዩ ጉዳዮች እንደዚሁ ስለ እመቤታችን ቅዱሳት መጽሐፍት የሚያስተምሩትን ቤተክርስቲያን የምታስተምረውን ትምህርት አስመልክቶ እንማራለን። እንግዲህ ብዙ መንገድ መሄድ ነው፣ ብዙ የተማር ነው፣ ብዙ የተረዳ ነው። ሰው በሃይማኖት እንዲሰንፍ በሃይማኖት እንዳይበረታ እግዚአብሔር ፈቃድ እንዳያደርግ በትዳሩ እንዲጎዳ የሚያደርገው አለማወቁ እንደሆነ ሁላችን ተረድተናል። እናንተ ብቻ ሳትሆኑ እኛም አስተማሪዎቹ ሰው በመማሩ አስተሳሰቡ እንደሚለወጥ እንዲሁ በጽሁፍ በቃል የምንማረው ትምህርት ለዓለሙ ብቻ እንደሚሰራ አድርገን የምናስቡ ብንሆን አሁን መማር ሰውን እንደሚለወጡ አይተናል። ይሄን ያደረገ እግዚአብሔር ነው። ቅዱስ ጳውሎስ ለተከታዮቹ ለምእመናን በጻፈላቸው ስለዚህ ጉዳይ አሳስቧቸዋል። የሚያሳድግ የሚያለመልም ፍሬ ለማፍራት የሚያበቃ ማን ነው? እሱ የሚዘራ ይኖራል፣ የሚተክል ይኖራል፣ አሳዳጊው ግን ማን ነው? እሱ። ስለዚህ የሚመሰገነው ያሳደገው ነው፣ የተከበረው አይደለም። የሚከበረው ያሳደገው ነው፣ የዘራው አይደለም። እና እግዚአብሔር አምላክ የተዘራውን በሕይወታችን እንዲበቅል እያደረገብን ለጠፍሬ እንድናፈራ በሃይማኖት ስተው የራቆት ወደ ቤታቸው እንዲመለሱ በሕይወት ጉዞ ውስጥ በተለያየ እንቅፋት ምክንያት የደከሙ እንዲበረቱ አሁንም አምላካችን ቅዱስ ፈቃዱ ይሆን እንጂ ዛሬ የምንማረው ትምህርት የሚመለከተው እድሜያችሁ ከ18 ዓመት በላይ የሆኑት ነው። ስለዚህ ህጻናት ይዛችሁ ቤታችሁ እንደዚህ ያላችሁ ካላችሁ እዚሁ መካከል ደግሞ ከእነሱ ሻል ያሉ ስላሉ አንድ አፍታ ውስዳችሁ ከእነርሱ ጋር አብረው እንዲቆዩ እንድታደርጓቸው ያስፈልጋል። እንደምንረዳው ከዚህ በፊት የነበረው ለጊዜ የሆኑ የተመለከተ ስለሆነ ያን ያህል ህጻናት ይዛችሁ የመጣችኋላችሁ እያላስብም ከሆነም እንግዲህ ያቋቋችሁ ከተቸገራችሁ አስረዱ። ሌሊት ሳስረዳ አልቆጥም ዛሬ ምትዋሳሰ ዛሬ የምንማረው በክፍል ሰባት መንፈሳዊ ሕይወትንና የሰውነትን ፈቃድ መፈጸም አስመልክቶ ቤተክርስቲያን የምታስተምረው ትምህርት ነው። ይህንን የሰውነትን ፈቃድ መፈጸም አስመልክቶ ቤተክርስቲያን አንድ ወይም ከአንድ በላይ የሆኑ ይህንን የምትገልጽባቸው ቋንቋዎች አሏት። አንዱ መተዋወቅ ነው፣ ሌላኛው ተራክቦ ነው። መተዋወቅ ማለት በትዳር ሕይወት ውስጥ ባልና ሚስት እግዚአብሔር ቀድሶ ባርኮ በሰጣቸው ሕይወት ፈቃዳቸው መፈጸም ግንኙነት ማድረግ ማለት ነው። ተራክቦ የምንለው ይህንን የሚጠቁም የሰውነትን መሻት ወይም ፍላጎት መፈጸም ማለት የሚመለከተው ይህንን ነው። በዛሬው ትምህርታችን ስለ ተራክቦ ወይም የሰውነትን ፈቃድ ስለመፈጸም ወይም ስለመተዋወቅ ስናነሳ ይህንን አብይ ኃይለ ቃል የምንጠቀመው በተቀደሰ ጋብቻ ውስጥ ያለ ግንኙነትን በማስመልከት ብቻ። ከዚህ ውጭ ባለ መንገድ የሰውነት ፈቃድ እንደሚፈጸም መጽሐፍት ነፃነት ሰጥተው አያስተምሩም። ያለውን አኗኗር መጽሐፍ የሚነግሩን ዝሙት ብለው አመንዝራነት ብለው፣ በሕግ የሆነው ግን ተፈቅሯል። ከውድ የወጣው የሰውነትን ፈቃድ እዚህም እዛም እያሉ መፈጸም ዝሙት ነው ወይም አመንዝራነት ይባላል። እና መንፈሳዊነትና የሰውነትን ፈቃድ መፈጸም በተቀደሰ ጋብቻ ውስጥ የተፈቀደ ነው። የሚያሸማቅቅ፣ የሚያሳቅቅ፣ የሚያሳፍር፣ አንገት የሚያስደፋ፣ እንደ ነውር የሚቆጠር ነገር አይደለም። ይሄን ነው ዛሬ የምንመለከተው። መጽሐፍት የሚሉን መሰረት አድርገን ማለት ነው። ዛሬ የምንማረው ትምህርት በትክክል ከምንማረው አንጻር ጥልቅ የሆነ መንፈሳዊ መረዳትን የሚሻል በጥንቃቄ እያንዳንዱ ነገር። አሁን ብዙ ጊዜ ቃላቶችን በተለያየ ክፍል ስደግማቸው ትምህርቶችን አንዴ ተምረነው ነበረ፣ ሳምንት ብለነው ነበር፣ ከአስር ደቂቃ በኋላ ተነግሮ ነበር ልትሉ ትችላላችሁ። ከዚህ ለየት ባለው የዓለም ስፍራ ላይ በትምህርት ስርዓት ትምህርት ሲሰጥ እያንዳንዱ ነገር እንዴት መዳረስ እንዳለበት እንረዳለን። አንዳንዶቻችሁ ተሸፋፍኖ የቀረበም አረፍተ ነገር ይገባችኋል፣ ምንም ደግሞ የማይገባው ሰዋል ስትደጋግሙት የሚረዳ ወይም ሰምተነውም ለጊዜው ሰምተን የምናልፈዋል። መደጋገሙ በልብ እንዲታተም የሚረዳ ስለዚህ ዛሬ የምንመለከተው እንደሌላው ጊዜ ብቻ ሳይሆን ከዛም በበለጠ መልኩ ጥልቅ መረዳትን የሚሻ መንፈሳዊ ሕይወትን እና የሰውነት ፈቃድን መፈጸምን የተመለከተ እንደሆነ መረዳት ይገባል። ይህንን የምንመለከተው በመንፈሳዊ ሕይወታችን የሰውነትን ፈቃድ መፈጸም ሁለቱ ተዛምዶ አላቸው ባዕዳን አለ። መንፈሳዊ ሕይወት ያለው ሰው እንዴት ባል ከሚስቱ ሚስት ከባሏ ፈቃዷን ትፈጽማለች፣ እንዴት ይተዋወቃሉ በሚል ሁለቱ ነገሮች ባዕድ ሆነው የሚታዩ አይደሉም። አሁን ጾም እንጾማለን። በምንጾምበት ጊዜ አሁን በጾም ወቅት ቅቤ የነካው እንጀራ የተዘረጋበትን ወጥ የተደረገበትን ጥሪ በደንብ አድርገን በኦሞና በሳሙና ካላጠብን ጾመኞቹ አንመገብም። እንዲህ ያለው አስተሳሰብ ያን ቅቤው ወይም በጾም ወቅት መበላት የሌለበትን ስጋውን እንደ ርኩስ ነገር በማሰብ የተነሳ የተፈጠረ አመለካከት አይደለም። ወይም ደግሞ ያችን የምታክል አሁን እዛ ትሪ ላይ የተረፈች ቅባት ገብታ ሰውነት ላጫት የምታነሳሳ ሆነ አይደለም። ለጥንቃቄ ብለን የምናደርገው ይሄንም ምዕመናን ያደረጉትን ቤተክርስቲያንን እንደ ነውር እንዳጫ ቆጣ ታሰራቸው። ግን ይሄ ቅቤው ኃጢአ ነውር ነው ርኩስ ነገር ነው ብለን ከሆነ ይሄ ክርስቲያናዊ አስተምህሮ አይደለም። ለጥንቃቄ አብልጠን ደግሞ ለመጠንቀቅ
ከዚህ ሰውነት ይራቅ። በቃ ለምን ባይኔ ሳይዋል? በእጄስ ለምን ነካዋል? ለምን ሳስቧል? አላውቀውም። ይሄ የሚያነሳሳብኝ ሽታው የሚያመጣብኝ ብለን የምናደርገው ጥንቃቄ ብላንም ጦስ ነው ቤት ልክ እንደዚሁ መንፈሳዊ ህይወት መምራት መጾ መጸሌ መመጽወቅ ማስቀደስ መቁረብ ንስሐ መግባት ይህን የመሳሰለው በዚሁ ውስጥ የሰውነትን ፈቃድ መፈጸም ጣልቃ ገብ ድርጊት አለ። እንደ ነውር የሚቆጠር መግባትን የለበት ቦታ የገባ ህይወት አለ። ስለዚህ ባልና ሚስት በዚህ ህይወት ሲተዋወቁ መተፋፈር እንዲወጥላቸው ወይም ደግሞ ተገቢ ያልሆነ ሀሳብ ተገቢ ያልሆነ ነገር ከአእምሯቸው እንዲወገድላቸው ይገባል። ለሁለቱ ስለሚዛመሩ ያነሳላቸው በዚህ የሰውነትን ፈቃድ በምንፈጽምበት እና መንፈሳዊ ህይወታችንን አስመልክቶ በምንመለከተው ርዕሰ ጉዳይ ውስጥ እግዚአብሔር ነው ይህን የፈጸመው ያዘጋጀው የፈጠረው ለወንድ ፈቃዱን የሚፈጽምበት የዘር አካል ይፈጠረለት ለሴቷ ፈቃዷን በህግ የምትፈጽምበት የዘር አካል የፈጸመላት ማን ነው? የፈቀደላት የፈጠረላት ማን ነው? እሱ እስኪ ንገሩ ማን ነው? እሱ ለምን ፈጠረ? አላማ ስራ ነው ግብ ስራ ለምን ፈጠረ? ግቡ ምንድን ነው? አላማው ምንድን ነው? ታውቃለህ? አፍንጫ ለምን ተፈጠረ? አይን ለምን ተፈጠረ? ጆሮ ለምን ተፈጠረ? አንደበት ለምን ተፈጠረ? እጅ ለምን ተፈጠረ? ይህን እናውቃለን። የዚህ የእያንዳንዱን አገልግሎት ጥቅም ወይም አላማውን እግዚአብሔር ለምን እንደፈጠረ ካወቅን ሌላውንም እንደዚሁ ማወቃለን። እንደ ከንቱ ምቶ ስለ እሱ ስናስብ እንደ ኖር አድርገን የምንቆጥረው አካል በሰውነታችን እያንዳንዱ በአግባብ ማውጣት ሻውን አፍረት አይሰማችሁ? ስታስቡ ይህ እስከ 18 ይፈቅዳል። ካለፉ በኋላ ግን መጀመር ማሰብ ምንድን ነው? ይህ አካል ማለት ለምዶ የምጠቀምበት ለምዶ የምገለገልበት እስክሪፕቶ የያዘ ሰው እስክሪፕቶ ለምን እንደሚጠቀምበት ያውቀዋል። ወረቀት ያለው ሰው ወረቀትን ለምን እንደሚገለገልበት ያውቀዋል። ስለዚህ እግዚአብሔር ግባ ነው አላማ ነው ይሄን የፈጠረበት ምክንያት ዝም ብሎ በሰውነታችን ላይ አላስቀምጠው። ይህንን እግዚአብሔር ይህን የፈጠረበትን አላማ ወይም ግብ ስናውቅ ይሄ የፈጠረው በሰውነታችን ላይ ያኖረው የአካላችን አንድ ጎን እግዚአብሔር ስራውን የሚያከናውንበት አላማና ግብ እንዳለው የበለጠ በመረዳት በአግባብ እንጠቀምበታለን። እንግዲህ ይሄንን ስንመለከት በትዳር ህይወት ስላለ የፈቃድ አፈጻጸም ስለሚገጥሙ መሰናክሎች መንፈሳዊነትን እና የሰውነት ፈቃድን በአግባቡ መፈጸምን የሚደግፉ ነጥቦች ምን ምን እንደሆኑ በእግዚአብሔር ፈቃድ ነው የምንመለከተው። በዚህ ይሄንን ፈቃድ በመፈጸም ውስጥ መንፈስ ቅዱስ አለ። የመንፈሳዊ ህይወት ደረጃችንና በትዳር ህይወታችን ውስጥ ፈቃዳችን የምንፈጽምበት ስምምነት በራሱ አስተዋጽኦ ያደርጋል። በጎም ሆኖ ለመገኘት በድካምም ሆነ በማይጠቅም ስፍራ ለመገኘት አስተዋጽኦ ያደርጋል። ከዚህ በፊት ስትማር እናስታውስ እንደሆነ የሰራናቸው ክብ ነገሮች ነበሩ። ሰብሮቹን ታስታውሳለች። የሰውን አካል እንዴት አድርገን ስለምን እንደነበረ በውስጥ የሚገኘው ምን ነበር? ውስጥ የምናገኘው ምንድን ነው? መንፈስ ቅዱስ ነው። በውስጥ የሚገኘው ማን ነው? መንፈስ ቅዱስ። ይሄን መንፈስ ቅዱስ የምንቀበለው የምናገኘው መቼ ነው? ስንጠመቅ። ያልተጠመቁ ውስጣችን ባዶ ሆነው ይገኛሉ። ይሄ መንፈስ ቅዱስ ያለው በእያንዳንዳችን ሰውነት ያልተጠመቀ የተማመ በሁላችንም ላይ መንፈስ ቅዱስ አለ። ኃጢአት ሲበዛ ስናሳዝነው ይበቃል። በአምላክ ዳዊት በዚህ ነው መንፈሰ ቅዱስ ጌታ ውስጥ ዱላሌ ሴን ኢብሳሃ ዋልህኖተ ወበመንፈስ አዚዝ አጽናን። አምላኬ ወይ ቅዱሱን መንፈስህን ከእኔ ላይ ምን አታድርግ አትውሰድብኝ። መዝሙር 50 ቁጥር 10 ላይ ማዳንህ ደግነትህ ቸርነትን ለኔ ይሁንልኝ ለኔ ይታደልኝ አድነኝ ስጠኝ ያለ የጸለየ ወለዚህ ነው በውስጣ ለመንፈስ ቅዱስ በሁላችሁ ውስጥ ለዚህ የፈጣር ሲፈጸም መንፈስ ቅዱስ በውስጣ አለ። ይሄ በተቀደሰ ዳርቻ ለምንኖር ሁሉ የሰውነትን ፈቃድ የመፈጸም ሕይወት ፈጽመን ደስታ እንድናገኝበት የተሰጠን ባለ ሚስትም እግዚአብሔር አንድ ነገር እንዲያገኙበት ይህንን ፈጠረ። ለምንድን የተፈጠረው? ደስታ የበሽታ የመሸማቀቅ የማፈር ነውር እንደሆነ እንድናስብ የሚያደርግ አድርጓል። ለም ይህን የፈጠረ ምን እንድናገኝበት የፈጠረ ደስታ በሉ ምን እንድናገኝበት አው ቦታው ላይ በደንብ ታውቁታላችሁ። ስለዚህ ሲመስ መስሎ ደስታ እንድናገኝበት ጊዜ ስለዚህ ይሄ እውነት ነው። መጽሐፍ የተናገረው እውነት ነው። በኋላ ላይ በደንብ አድርገን እንዴት በጥበብ እንዳስቀመጠልን መጽሐፍ ልብ ብለን ስለማናያቸው ነው እንጂ በእያንዳንዱ ጋር ያለው ድካም እያየን ድካሙ የሚስተካከልበትን መልእክት ነው የጻፈልን መንፈስ ቅዱስ በመጽሐፋችን። የደስታ ምንጭ ነው እግዚአብሔር የሰውነትን ፈቃድ አስመልክቶ እቅዱ ምን እንደሆነ ገልጦልናል። እቅዶቹ ምን እንደሆኑ የምንመለከተው ሶስት ነጥቦችን በማንሳት የመጀመሪያው በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ጀምሮ እስከ 28 ድረስ የተጻፈልን እንደዚህ ይላል። እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር አሶችንና የሰማይ ወፎችን እንስሳትንና ምድርን ሁሉ በምድር ላይ የሚንቀሳቀሱትንም ሁሉ ይግዙ። እግዚአብሔርም ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔርም ባረካቸው እንዲህም አላቸው፣ ብዙ ተባዙ፣ ምድርንም ሙሏት ግዟትም፣ የባህር አሶችንና የሰማይ ወፎችን በምድር ላይ የሚንቀሳቀሱትን ሁሉ ግዟቸው አለ። ይሄ እግዚአብሔር ለሰው ልጅ የትዳር ሕይወት ባዘጋጀ ጊዜ በሰውነቱ ላይ ፈቃድን የሚፈጽምበትን አካል ባዘጋጀ ጊዜ ያስቀመጠው የመጀመሪያው እቅድ ነው። በዚህ እቅድ ውስጥ የሰውነትን ፈቃድ ለመፈጸም አስተምሯል። ምን ብሎ ነው ያስተማረው? ይሄ ተጠቅሷል። ብዙ ተባዙ፣ ምድርንም ሙላት። እንዴት ነው ሰው የሚመራው? እንዴት ነው ሰው ምድርን የሚመራው? በምን በመጠቀም ነው ምድርን የሚመራው? የሚባዛ ሊያባዛን የሚችል የምንባዛበት የሰውነታችን አካል ነው። ያ የሰውነታችን አካል አይናችን አለ፣ አንደበታችን አለ፣ ጆሮአችን አለ፣ እጃችን አለ፣ እግራችን አለ። በእያንዳንዳችን ሰውነት ላይ ያለ አካል አለ። ያ አካል ነው የምንባዛበት። ብዙ ተባዙ፣ ብዙ ተባዙ። አላማው እቅዱ በሰውነታችን ላይ ባለው ፈቃዳችን በምንፈጽምበት በአካላችን ምን እንደሆነ እግዚአብሔር ገልጦታል። ይሄ ዋና እቅዱ ራሱ ለሰው ልጅ መብዛት ብዙ ምድርም ሙላት። ይህንን ደግሞ እግዚአብሔር አምላክ መጀመሪያ የነገረው ለራሳቸው ለባለቤቶቹ ለሰዎች ለአዳምና ለማን ለራሳቸው ነው የነገራቸው። ብዙ ተባዙ፣ ምድርም ምን አድርጓል? ይብዙ ይባዙ አላለም፣ በሌሉበት አለ። እየሰሙ ለራሳቸው ብዙ ተባዙ፣ የእኔ ግን የእኔ እቅድ በዚህ እንድትበዙ እንድትባዙ ምድር እንድትኖሩ። በምን የሰውነታችንን ፈቃድ በምንፈጽምበት የሰውነት አካሎች። ይህን አስመልክቶ አባቶቻችን ይህንኑ በደንብ አድርገው በተረጎሙበት ግፍ አጥንተው አስረድተዋል። ቅዱስ ዮሐንስ አፈወርቅ፣ ቅዱስ አውግስቲኖስ፣ ቅዱስ ቀሌምንጦስ እንደነገሩ እግዚአብሔር አምላክ ጋብቻን በኤደን ገነት በቀደሰው ጊዜ ቀዳሹ ራሱ እግዚአብሔር የሰራው ራሱ ሰራተኛ ነበረው። ጋብቻው ሲሰራ ማንም በሰራተኝ ስለዚህ ለዚህ ቆሎ ቤተክርስቲያን እናመጣ እኛ አጥንት ባጥናችን አውጥተን ከወንድ ውስጥ ያወጣነውን አጥንት ሰው አድርገን መስራት አንችልም። እግዚአብሔር ግን ይችላል። ከአዳም አንዲት ጎን አወጣና ማንም ሰራ ሔዋን አዳም ሲያያት ይቺ ስጋ ስጋ ጅማንት ካልንቴና ስለዚህ ማን ትባላል? ሴት ትባላል። ሴት ትባላል። ወሰላ ተደረ ከዚህ በኋላ ባረካቸው እግዚአብሔር። አንድ ስጋ ሆኖ ገለጠላቸው እንደ ተጣበቁ አስረዳቸው። ዳቆ ሰጥቷል እግዚአብሔር።
ለዚህ ነው የምንባረከው ነው የሚለው። ሰራተኛ ሁለት ሰዎች ተገናኝተው በራሳቸው አንድ ነን ብለው የፈጠሩ አንድ የሚያደርግ ስርዓት ያስፈልጋል። ይህን ስርዓት መጀመሪያ የሰራ ማን ነው? እሱ እግዚአብሔር ነው። እኛም ደግሞ ቤተክርስቲያን አምጥተን ጸሎት እንጸልያለን፣ ቅባ ቅዱስ እንቀባለን፣ ቅዳሴ እንቀድሳለን፣ ቅዱስ ቁርባን እናቀብላለን። እግዚአብሔር አንድ ያደርጋቸዋል። መንፈስ ቅዱስ አንድ ያደርጋቸዋል። ይህንን ባደረገ ጊዜ እግዚአብሔር አረጋግጦላቸዋል። ለሰው አንድ ናቸው። ብዙ ተራዙ ሙሏት ጋብቻቸው የተቀደሰ ፈቃዳቸው ፈጽሙ ብሎ እግዚአብሔር ኤልና ስምቶታል። በብሉይ ብቻ ሳይሆን በሐዲስም በመጀመሪያ የመጀመሪያውን ተአምር ያደረገው ሰርግ ቤት ሄዶ ነው ይላል። ወደ ሰርግ ቤት ተጠራ በአንዲት መንደር። ያቺ መንደር ቃና የምትባል መንደር ነበረች። ቃና በተለያየ የእስራኤል ስፍራ ግዛት ውስጥ አለች። ግን አንዷ ቃና ተአምሮ የተደረገባትን ከሌላኛይቱ ለመለየት በገሊላ አውራጃ የምትገኘው ቃና እንደሆነች ገለጠ ቅዱስ ዮሐንስ በወንጌሉ። በዚያ ሄዶ በሰርግ ላይ ድንቅ ተአምሮ ገለጠ። ተአምሮ ጥሬውን ሰሙ የሚጠጣ ውሃ ቀርቦ ወደ ጣፋጭነት መለወጡ፣ ውሃ የተባለው የሰው ህይወት። ሰው በበደል ምክንያት የራሱን ህይወት የራሱን የትዳር ህይወት ጣዕም የሌለው አድርጎት ነበር። ጣዕም የሌለው ያደረገው ኃጢአት ነው። በኋላ መልሶ ራሱ እግዚአብሔር ተገኝቶበት አጣፈጠው። ምን አደረገው? አጣፈጠው። ጋብቻም ጣፋጭ ህይወት አደረገው ይላል። ስለዚህ ባርኮታል። እግዚአብሔር ባርኮታል። አላማው በዚህም በሰውነታችን ላይ ባለ ብልት ወይም አካል ደስ እንድንሰኝበት እግዚአብሔር ፈጥሯል። እኛ አሰራ ምን ያሰራ አምራለሁ ብሎ ግንባሩ ላይ የሆነ ነገር የተበጣ ፋሽኑ ሲያልፍ የሚያስለቅቅበት ዘዴ ያጣ ሰው ቢያፍር ይገባዋል። የተለያየ ነገር በአካሉ ላይ አላግባብ የተከለ በኋላ መውጫ ሲያጣ አንገት ቢደፋ ይገባዋል። እኛ አልፈጠርም። ማን የፈጠሩ? ግን የሚከበር ሌላውን ማካል ይከበራል። ግን ከሁሉ በላይ የበለጠ ስራ የሚሰራ አለ። ዋናው አንዱን አላማ እግዚአብሔር ያደርጉ ብዙ ተባዙ ምድርም ሙሏል። ስለዚህ ዘር የሚተካበት ትውልድ ከትውልድ የሚተካበት አካል ስለሆነ ይከበራል። እግዚአብሔር አላማው እቅዱ በዚህ እንድንደሰት እንድንባዛ እንደሆነ በቅዱስ መጽሐፍ ገልጾልናል። ከዚህ በኋላ ቅድም ያነሳነው አባታችን ቅዱስ ዮሐንስ አፈወርቅ ደግሞ ስለዚህ ጉዳይ እንደዚህ ብሎናል። ሁለተኛው የምንመለከተው የእግዚአብሔር ቃል በቅዱስ ዮሐንስ አፈወርቅ መልእክት ውስጥ ተጠንቀቁ፣ ተቀድሶ የተጀመረ ቅዱስ ጋብቻ ንጹሕ ቅዱስ የተመረጠ ምስጢር። ቅዱስ ጳውሎስ ደግሞ ይህን ምስጢር ምን አይነት ምስጢር ብሎታል? ታላቅ ምስጢር ነው ያለ። ታስታውሳላችሁ? ምን አይነት ምስጢር ነው ያለ? ታላቅ። ይህ ምስጢር ታላቅ ነው። ምን ማለቱ እንደሆነ ተምረናል። ታላቅ ነው ምስጢር። በእግዚአብሔር ዘንድ ተቀባይነት ያለው በፊቱም የከበረ መሆኑን እወቁ በማለት አስጠንቅቋል። ተቀብሎታል። የተቀደሰ የተቀደሰ በጋብቻ ያለ ፍቆ ተራቅቦ የተቀደሰ ይህን አስመልክቶ የተጣመመ አመለካከት የሰው ወገን እንዲኖረው የሚያደርጉ ትምህርቶች በየዘመናቱ ነበሩ። ዛሬ አይደለም የተጀመረ ጥንትም ነበር። መች ለምሳሌ እስከ አምስተኛው መቶ ክፍለ ዘመን ድረስ ይህም ማለት እስከ 500 ዓመተ ምህረት ድረስ ማለት
አንደኛው ክፍለ ዘመን የሚባለው ከአንድ ዓመተ ምህረት እስከ 100 ዓመተ ምህረት ማለት ነው። ሁለተኛ ዓመተ ምህረት ወይም 100 ክፍለ ዘመን የሚባለው ከ100 ዓመተ ምህረት እስከ 200 ዓመተ ምህረት። ሶስተኛ ዓመተ ምህረት የሚባለው ከ300 እስከ 299 ወይም እስከ 300። አራተኛው የምንለው ከ300 እስከ 400። አምስተኛው የምንለው ከ400 እስከ 400 ወይም እስከ 500። እስከዚህ እስከ 500 ዓመት ድረስ የሚደረጉ እንቅስቃሴዎች ነው። ይሄንን አካል ጤናማ ባልሆነ መንገድ እንድንረዳው፣ ባሰብንበት እንድንሸማቀቅ፣ ጤናማ ያልሆነ አስተሳሰብ እንዲኖረን፣ ርካሽ የሆነ አመለካከት በውስጣችን እንዲፈጠር ያደረጉ ብዙ የክህነት ትምህርቶች መንፈሳዊ መስረት ተሰጥተዋል። ይሄ ነው እስከዛሬ ድረስ ሰዎች አእምሮ ውስጥ አድሮ ያለው መንፈሳዊ ላይ ሳናስበው ግን ትክክለኛ የሆነ አመለካከት ነው። በዚህ ህይወት ላይ ያለ ትክክለኛ የሆነ አመለካከት የተመላሸ አመለካከት። ለምሳሌ ከዚህ በፊት እንደምናስታውሰው የመጀመሪያው ቤተክርስቲያናችን የምትቀበለው ጉባኤ ሊቀያራል ትዳር የመሰረቱ ቀሳውስት ቤተ መቅደስ ገብተው ቀድሰው ምዕመናንን እንዳያወርጉ የሚያደርግ እንቅስቃሴ ያደረጉ ነበሩ። ከአዲያን መናፍቃል ያገቡማ ረሳ ንጽዋናቸው እንጂ ወደ መንበሩ መቅረብ ያለባቸው ያላገቡት ብለው ጋብቻ አርክሰው አቃለው ወይም የሰውነትን ፈቃድ ባልና ሚስት በተቀደሰ መንገድ መፈጸማቸው እንደነው መናፍቃን ነበሩ። አሁን ስለ እመቤታችን የተቃመመ ትምህርት የሚያስተምሩ አሉ። ስለ ቤተ ክርስቲያን የተቃመመ ትምህርት የሚያስተምሩ አሉ። በዚህ ብቻ አይደለም ክህደቱ የነበረው፣ ጋብቻንም አስመልክቶ የተቃመሙ ትምህርቶች ነበሩ። ሰይጣን ሰዎችን በትዳር እንዳይረቡ የተሳሳተ ጎዳና እንዲኖራቸው በትዳር ህይወት ውስጥ የሚያደርገው መንፈሳዊ አስመስሎ አጣሞ የተሳሳቱ ትምህርቶችን በማቅረብ ጭምር። ስለዚህ ቅዱስ ዮሐንስ አፈወርቅ አስተምሮናል። ምን አለ? ተጠንቀቁ፣ ይሄ ተቀድሶ የተጀመረ ጋብቻ ምንድን ነው አለ? ንጹህ። እስቲ በሉ ምንድን ነው አለ? ንጹህ። ማን ያነሳው? ቅዱስ የተመረጠ ታላቅ ምስጢር ወይም ምስጢር በእግዚአብሔር ዘንድ ተቀባይነት ያለው በፊቱም የከበረ መሆኑን ይህን ካለ በኋላ ቅዱስ ዮሐንስ አፈወርቅ የመራ ወደ ሶስተኛው የእግዚአብሔር ዕቅድና ዓላማ ወደሆነው ተራክቦ ወይም ፍትወትን ወደ ተመለከተው ነጥብ ሶስተኛው የምንመለከተው ዕቅድ በቅዱስ ጳውሎስ መልእክት በቆሮንቶስ ለቆሮንቶስ ሰዎች በጻፈው የመጀመሪያ መልእክቱ ምዕራፍ 7 ቁጥር 3 ጀምሮ እስከ 5 ድረስ ተጠቅሷል። አሁን እዚህ ጋር በደንብ ሁላችን ሊተማን ይችላል። ሶስተኛው ይሄ ነው። እንደዚህ አይነት ባል ለሚስቱ የሚገባትን ያደርጋል። ማን ነው መጀመሪያ ያደረገው? ባል ለሚስቱ የሚገባትን ያደርጋል። ምንድነው የሚገባት? እርሱ ነው። በኋላ ደግሞ ለጠቅ ይዛል። እንደዚሁም ደግሞ ሚስቲቱ ለባሏ ሚስት በገዛ ስልጣና ስጋዋ ላይ ስልጣን ይላት። እንዲሁ ደግሞ ሚስትም ለባሏ ሲል ሚስትም ለባሏ የሚገባትን ታድርግለት ማለት ነው። መጀመሪያ ያለው ባል ለሚስቱ የሚገባትን ያድርግላት፣ እንዲሁ ደግሞ ሚስትም ለባሏ የሚገባውን ታድርግል አለና ደግሞ አሁን አዞረው። ሚስት በገዛ ስጋዋ ላይ ስልጣን የላትም ማለት አሁን ማናት የቀደመች? ሚስት። ዝም ብሎ እንዳይመስላችሁ ቅድም ባል የቀደመ ስልጣን ለባሏ ነው እንጂ አለና፣ እንዲሁ ደግሞ ባል በገዛ ስጋው ላይ ስልጣን የለውም። አሁን ማን የተከተለው? መጀመሪያ ቀድሞ የነበረው በአንደኛው ጉዳይ የሚገባውን አድርጉ፣ የሚገባው ወይም የሚፈልጉትን አሟሉ። ወንዶች ወደ ሴቶች፣ ሴቶች ወደ ወንዶች፣ ባል ወደ ሚስት፣ ሚስት ወደ ባሏ የሚሳቡበት አንድ ምክንያት አለ። በዚህ የመሳሳብ ሂደት ውስጥ መጀመሪያ አንድን ነገር ለማሟላት ኃላፊነት ያለበት አለ። ቀጥሎ ደግሞ ስለ ስልጣን ይነሳል። ስለ ስልጣን ሶስተኛ ወርዶ ደግሞ ለጸሎት ትጠቡ ዘንድ ተስማምታችሁ ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ። ራሳችሁን ስራ ለመግዛት ሰይጣን እንዳይፈታተናችሁ ደግሞ አብራችሁ ሁሉ አለ። ምን ማለት ነው አብራችሁ ሁሉ ማለት? ባልየው በደንብ አድርጎ ሚስቱን የምትንቀሳቀስበት ሙሉ ይከታተል ማለት ነው። ሚስቱ የሚንቀሳቀስበት ፓርት ማታ ትከታተለው ማለት ነው። አይ ይሄ ከባድ እንደሆነ ያውቃል። ፈቃድን መፈጸም አስመጡ። ሶስተኛው ላይ ደግሞ የመጣው ስርዓት ስለማስያዝ ሳምንት የተፋቅመው እናስታውሳል። ሁሉ በትዳሮች ውስጥ ያለ ነገር ሁሉ ምን ያስፈልገዋል? ስርዓት። ስርዓት አስይዙታል። ሶስት ነገር ነው ያለ። አንደኛው ፍላጎትን፣ ሁለተኛው ስልጣንን፣ ሶስተኛው ስርዓትን። ስርዓትን ትዳሩ በፈቃድ ጉዳይ የሚመራበት ስርዓት ኑሮ ነው ያለ። እነዚህ ሶስቱ መጽሐፍ ቅዱሳችን ላይ በደንብ ተመልከቱ። ሶስት የተለያየ ቁጥር ላይ የተጠቀሱ መፈላለጉን አስመልክቶ ቁጥር ሶስት፣ ስልጣንን አስመልክቶ ቁጥር አራት፣ ስርዓት ማስያዝን አስመልክቶ ቅዱስ ጳውሎስ ቁጥር አምስት ላይ ነው መንፈስ ቅዱስ የገለጠለትን ይጻፋል። ስለዚህ ከቁጥር ሶስት በመጀመሪያ ስንጀምር ያለው መፈላለግን የሰውነት ፍላጎትን የተመለከተ ነገር የተናገረው፣ ከዚያ በኋላ ደግሞ ስልጣንን አስመልክቶ ተናግሯል፣ ከዚያ በኋላ ስርዓት ማስያዝን አስመልክቶ ተናግሯል። መስማማት ማለት ምን ማለት ነው? እዚህ ላይ የተናገረው ናያቸው ተስማምታችሁ ለጊዜው ካልሆነ በቀር ለጊዜው ለተወሰነ ጊዜ ማለት ነው። ይህ ጊዜ ምን ያህል ጊዜ ነው? ማነው የሚወስነው? ባልነው የሚወስነው ብቻው? ሚስት ናት የምትወስነው ብቻዋ? ምን አድርጋችኋል? ተስማምታችሁ። እስኪ ንገሩ፣ ምን አድርጋችሁ ነው? ተስማምታችሁ። ተስማምታችሁ። ስለዚህ ይህ ደግሞ ሰይጣን በአጋጣሚ ሊጠቀምበት ይችላል። ይሄ ነው እንግዲህ ዋናው የምንዳስሰው የዛሬው ትምህርታችን መልእክት። በሶስተኛው ነጥብ ላይ ተካቶ እናገኛለን። የምናገኘው ሲ ስለ መፈላለግ ሲናገር አስቀድሞ ባል ለሚስቱ የሚያስፈልጋት ያድርግላት በማለት ባልን በመምከር ይጀምራል። ግዴታውን ፍላጎትን የማሟላትን ግዴታ ወይም ኃላፊነት መጀመሪያ የሰጠው ለሚስት አይደለም፣ ለማሰጠን ባል በዚህ ጉዳይ በጣም ተጣዳፊ ነው፣ ችግር ነው። በዚህ ጉዳይ ራሳቸውን ተመልከቱ አላለም? ባሎች ለማን የሚያስፈልጋትና ለሚስት ፈቃዳችሁን ስትፈጽሙ ለሚስት የሚያስፈልገውን አስቀድማችሁ አስቡ። ባሌ ብለን ባሌ ሆኖ ፈጽሞ ባሌ ፉል የምንለን ባሎች እንደዚህ አቶ የሚያስፈልጋት ለማናድርጓል የሚገባት ለሚስ እስኪ ንገሩ ባሎች ለማናድርጓል ለሚስ ተሰምቷቸው አልቃሉ። ባል ለሚሱ የሚገባት ያደርግላል። አፈር መስጠት የሚጠበቅበት ባል ነው። ከዚህ በፊቱም ተምረን ፍቅርም መስጠት ያለብን ለዚህ የሚያስፈልገውን የቀደመ ቀዳዳ ሁሉ መድፈት ያለበት ዝግጅት ማድረግ ያለበት ባል ነው። በኋላ ላይ መልሰን ይሄንን ያለበት ምክንያት በአጭሩ ሰብስቦ ለማስረዳት ደስ አሰኟቸው ማለት ነው። እርካታ እንዲሰማቸው አድርጓቸው፣ ደስ አሰኟቸው፣ እርካታ እንዲሰማቸው አድርጓቸው። ይህ ነው። ታዲያ እናንተ ሲደረግላችሁ ደግሞ በእናንተ ምክንያት እርካታ የሚያገኙ ሆናችሁ እንድትቀሩ አላለም ባሎች። ሚስቶችም ደግሞ ለባሎቻቸው እንዲሁ ያድርጉላቸው የሚገባው፣ ያድርጉላቸው የሚገባው። ለባል አይቸግርም። ባል ኃላፊነቱ ከተወጣ ሚስት ፍላጎትን ማሟላት እንደማይቸግራት መንፈስ ቅዱስ ያውቃል። የፈጠረ እሱ ስለሆነ እሷ አይደለም የፈጠረ የሰጠንን ያውቋል። ስለዚህ ስንጠቀምበት የመጀመሪያው ተገቢው ዝግጅት ጥንቃቄ የሚያስፈልገው ከባል ነው። ምን አይነት የሚስቱ ፍላጎት የማሟላት ሚስቱን ደስ የማሰኘት ሚስቱን የማርካት ዝም ብሎ ጥድፍ ብሎ ዘሎ ወጥቶ ጨርሶ መውጣት ይዚ መስራት እዚህ ናቸዋል ሁላችሁ ያስፈል
ስለዚህ አሩ ነው ግን የተናገረው መንፈስ ቅዱስ ነው። እኛ እንግዲህ እንደዚህ ትዳሩ ከቆመ ግን እኮ ልጆች ይቆማል። ልጆች ከቆሙ ነገ እነሱ ልጆቹ ትዳር ይቆማል። አሁን እንዲህ ያሉ ነገሮችን አለማወቃችን ነው ብዙ ጊዜ እኔ እናንተን እያስተማርኩ ብቻ አለም እኔም እየተማርኩ ነው። እኔም እኮ ባል
ስለዚህ ጠብቁ ነው። ቀጥሎ ደግሞ ከዚያ ወደ ሚቀጥለው ሲሄድ ባሮች ለሚስቶቻቸው የሚገባቸውን ያድርጉላቸው ካለ በኋላ እንግዲህ አንድ ግንኙነት በዚህ አስፈርደ ዘሎ ወደ ንክኪ እንደማይገባ
መጀመሪያ እኛ እንስሳት አይደለም እና ዝብሮ ዘሎ ላይ የሚወጣው እንስሳት እኛ ሰዎች፣ ከሰውም ደግሞ መንፈሳዊ ሰዎች እግዚአብሔር የምናውቅ ክርስቲያኖች ነን። ዘለን መመሪያችን የእግዚአብሔር ቃል ነው ብለን ስንጾም የእግዚአብሔር ቃል መመሪያ አድርገን፣ ስንጸልይ የእግዚአብሔር ቃል መመሪያ አድርገን አለ ፈቃዳችንንም ስንፈጽም መመሪያችን የእግዚአብሔር ቃል ዘሎ ካንዱ ወደ ላይ ወጣ ይለታል። መንፈሳዊ ሰው ይለታል። እንግዲህ ባል ሲሰጥ ሚስቱን ደስ ተሰኝታ ትሰጣለች። ይህን ያለው ጊዜ ብዙ ጊዜ ባሉ ሰብ ይረሳል። ቶሎ ብሎ ጨራርሶ እንቅልፉ ነው የሚታየው። ደግሞ አስቦ ከሆነ ከውጭ ወይም ቁጭ ብለን የተመኘነው ነገር የሚታየን ቶሎ መፈሳሳም እረሳለን ኃላፊነታችን። ስለዚህ አስታውስ እንዳንረሳ ማለት ነው። እናንተ ካደረጋችሁ ሚስት ፈቃዷን ሁሉ ትሰጣለች። ይሄ ደግሞ ሁለቱም በአንድነት እሱ አስቀድሞ ሲሰጥ እሷን ደግሞ በተከበረችው መሰረት ቀጥላ ስትሰጥ በተከበረው መኝታቸው እግዚአብሔር በሰጣቸው ተናክሮ ደስ ብሏቸው በደስታ ይገኛሉ እንጂ ይሸማቀቃሉ፣ ይተፋፈራሉ። ደስ ይላቸዋል። ይህን ማን ሰጠ? ይህን ማን አደረገልን? እግዚአብሔር አይደለም ብለው ያደረገላቸው እግዚአብሔርን ያመሰግኑበታል። አመስግኑበት። ልታመሰግኑ ከፈለጋችሁ በዚህ በተናክቦ በምታገኙ ደስታ ይጠነስ ተመስገን ምን የለ ሎተሪ ቢደርስ ዲቪ ሲደርስ የሆነ ነገር ሲደርስ ጥሩ ስራ ስናል በንግስና ደስ ሲለን ተመስገን ምን የለ እግዚአብሔር ይመስገን ምን የለ በዚህም እኮ እግዚአብሔር ይመስገናል። ለምን የማይመሰገነው እግዚአብሔር? እናመሰግነዋለን። እግዚአብሔር ረድተን ደስ ብሎ ደስ ተሰኝተን እናመሰግነዋለን። ለምን የማይመሰገነው እሱ አይደለም የፈጠረው? እኛ ራሳችን በተለያዩ ዘዴዎች በፈጣለ ነገር ፈጥረን ራሳችን ላይ ተክለን ያስቀመጥነው ነገር አይደል? ለምንድን ነው የማናመሰግነው? የደስታ የምስጋና ምንጭ እንዲሆንላችሁ ሳትሸማቀቁ በተባረከላችሁ ነገር ታመሰግኑበታላችሁና ባሮች አስቀድማችሁ ለሚስቶቻችሁ የሚገባቸው አድርጉላችሁ፣ እነሱም ደግሞ ደስ ተሰኝተው ያደርጉላችኋል። በዚህ ይሆን እንግዲህ ጋብቻ ክቡር መኝታውን ደግሞ ንጹህ እንደሆነ ታላቅ ክቡር ነው። እንዲህ ያለ ግንኙነት ክቡር አያሳፍር፣ አያሸማቀቅ። በዕብራውያን ምዕራፍ 13 ቁጥር 4 ላይ ተጽፎልናል። ጋብቻ ክቡር ነው። የቱ ጋብቻ? እግዚአብሔር ባርኮ የሰጠው። ዝም ብሎ በየቦታው መውደድ ነው ርኩስ ይገባል። ተቀድሶ በተጀመረ ጋብቻ ውስጥ ያለ ግንኙነት ክቡር ነው። መኝታው ራሱ ምንድን ነው? ንጹህ። ማን ነው ይሄን የሚያለው? እግዚአብሔር። ማን ነው ይሄን የሚያለው? እግዚአብሔር። ሌላው ወደ ቁጥር 4 ስንተላለፍ
ባል ለሚስቱ የሚያስፈልጋትን ያደርግላት። አስቀድሞ ይዘጋጅ ለእሷ የሚያስፈልጋት ነው። እሷም ትዘጋጅ የሚያስፈልገውን አውቅ። ቀጥሮ ወደ ቁጥር አራት ከመሄዳችን በፊት ወደ መኝታው ሳትሄዱ አስቀድሞ አልጋው ራሱ ባርኩት። ተደባደባችሁ እንዳትመለሳሰሙ እንዳትለያዩ አለቁ። ይሄ ይገጥም የለ በዛ አድርጋ ቆሽቱን አሳርራ የምትነሳበት ቀና ለሚስሉ በዚህ በዛ እሷም እሱም እንደዚሁ የሚያደርጉበት ፈልገው ሽተው ተማኝተው ደስታ የሚያገኙበት እግዚአብሔር የሰጠውን ነገር ፈልገው ሳያደርጉት የሚቀሩበት ቀን። ስለዚህ አልጋው ራሱ ይባረካል። እንጀራ ብቻ አይደለም፣ ማዕድ ብቻ ይህም እኮ ማዕድ ይባረካል። በጣም ተመስገን። ከዛ ተያይዞ አብሮ መሰለኝ እ አባታችሁ ነው ማለት እሷ ትንሽ አንተ የሰጠህን አይነት ደስታ እንዲሰማናት አላደረግነው ሊሆን ይችላል። ከዚህ በፊት እናደርገው የብዙ እያደረግን አለ ፖርኖግራፊ እያየን ስንት ነገር እየሞከርን ነው። ትዳሩን የሚያፈርስ ቤተሰቡን የሚበትን ስንት ጥረት እያደረግን ይሄ ቀላል ተያይዞ ጸሎት ማለት እዛ ከወረሩ በኋላ ሲነሱ እግዚአብሔር ስላደረገው ደግሞ ማመስገን አለ ማመስገን። እና ቁጥር አራት ላይ ወርዶ ታዲያ ሚስት በገዛ ስጋዋ ላይ ስልጣን የላትም ስልጣን ለባሏ ነው እንጂ በማለት አሁን ደግሞ የጀመረው በሴቶች ወይም በሚስቶች። ብዙ ጊዜ ሴቶች አካላዊ ጉዳዮችን አስመልክቶ ብዙ አስቸጋሪ ነገሮች አሉባቸው። ሲነኳቸው ይነዛቸው ይሸማቀፋል። የእናንተ አይደለም የመንካት መብታቸው የተጠበቃል። ይህ አካል የሚስት አካል የራሷ የሚስት አይደለም። የማንዋል ባል የሚፈጥረው ፍላጎቱን ለመፈጸም ነው። አንተ ፍላጎትን ለመፈጸም አትጣለፍ። ለሚስት የሚያስፈልጋትን አስቀድማ ፍላጎቱ የጋራ ተባላላቸዋል። አንድ ናችሁ። ስለዚህ የኔ የምትለው አይኑ አንተ ጨርሰ ፈጽመ ለማረፍ የምትጣደፍ አንቱ የሚስትን አስቀድም። እሷን ካመጣ በአንዱ በተሰጣችሁ ነገር አንድ የሆናችሁ እናንተ አንድ አይነት ደስታ ታገኛላችሁ። ወደ ሚስት ደግሞ ተመለሰና ሴቶች ችግር ስላለባት አካላዊ ነገርን በቀም ሰውነታቸውን በቀምለ ስለሚነዝራቸው ስለሚሸማቀቁ የባሎቹን አቀራረብ ብዙ ጊዜ ለዚህ ስለሚጋብዝ ሚስት በገዛ ሰውነቷ ወይም ስጋዋ ላይ ስልጣን የላትም ስልጣን ለባሏ ነው እንጂ በማለት ሚስቶችን ተው ተው። ይህ እናንተ አይደለም አትከራ የባሎች አለና ሚስቶችን በማሳሰብ ከተነሳ በኋላ ቀጥሎ ደግሞ ወደ ባሎችን መጣና ባልም በገዛ ስጋው ላይ ስልጣን የለው። ስልጣን ለማን ነው? ንገሩ ሚስት ለማን ነው? ለሚስት እሷን ትንካ የልትረት ይችላል። ተበሳጭቶ ደግሞ በአንቺ እውነተኛ እንዳትነኪ አንተም የለህም ስልጣን። እሷ መለስ ስትልል አንተ መለስ፣ እሷ ልብ ስትገዛ በዚህ ጉዳይ ቶሎ መመለስ። ሚስቶቹ ፈቃድን በመፈጸም ጉዳይ ባሎች መለስ ሲሉ ቶሎ መለስ ችግሩ ያለበት ወገን ወቁ ነው። ፍላጎትን አሟላት አስመልክቶ ችግሩ ባሎች ጋር፣ ሰውነትን በተመለከተ አካልን በተመለከተ ደግሞ ችግሩ የማን ነው? የሚስቶች ነው። ስለዚህ ይሄን እያለ ስልጣን ለሚስት ነው በማለት ስልጣን የማን እንደሆነ አስመልክቷል። እንግዲህ ለሁሉም የሰውነታችን ሁሉ ባለቤት ማን ነው? የሁሉም የሰውነታችን ባለቤት እግዚአብሔር ነው። እንግዲህ በዚህ ሕይወት ሄደን ይሄን ተረድተን ወደ ተራምቦ ከገባ ከቅድስና ወደ ቅድስና ነው የምንሻገረው። የመጀመሪያው ቅድስና በተቀደሰ ጋብቻ የመሰረት ነው አንድነት። ቀድሶ አንድ ያደረገን ማን ነው? እግዚአብሔር። ፈቃዳችንን ደግሞ ስንፈጽም ቅድም ተነግሮናል፣ ጋብቻ ክቡር መኝታው ምንድን ነው? ንጹህ። እንዲህ ያለ ተራክቦ ቅድስና ነው። በራፍ ቅድስና እንዲህ ከተቀደሰ ጋብቻ እመቤታችን ከቅዱስ ኢያቄምና ከቅዱስ ሐና ጋብቻ በልጹ ተራክሞ ማተገኘ ንጽህት ቅድስ እናታችን እመቤታችን ቅድስት ድንግል ማርያም ከንጹ ተራክሞ ከካህኑ ከዘካርያስና ከቅድስት ኤልሳቤጥ ማተገኘ መጥምቀ መለኮት ቅዱስ ዮሐንስ። ስለዚህ ከቅድስና ወደ ቅድስና ምንሻገር ምናፍርበት ምንሸማቀቅበት ወደ ነውር ምንወርድበት ወደ ዝቅተኛ ደረጃ ምንሄድበታል ከፍ እያል ከፍ እያል አያያዙ ማወቅ ነው የሚያስፈልገው። ቀጥሎ ይሄ ግን የበለጠ ለማስረዳት አንድ ሲባል ቀላል ምሳሌ ለማምጣት አሁን ለምሳሌ ግማሽ ሶስት ብርጭቆ ብታስቀምጡ አንዱ ባዶ ብናደርገው ሁለቱ ላይ ግማሽ ግማሽ ውሃ ብንሞላባቸው በሁለቱ ግማሽ ብርጭቆዎች ውስጥ ያሉትን ውሃዎች ወስደን አንዱ ብርጭቆ ውስጥ ብንሞላ ሁለቱ ብርጭቆዎች ውስጥ የነበሩ ግማሽ ግማሽ ውሃዎች ተዋህደው ስንት ይሆናል? አንድ። መለየት ይቻላል? ተዛባ ይቻላል። በቃ መጀመሪያ ግማሽ ግማሽ ለየራሳችን ነበር። ሳታገቢ ሚስት ሴትክ ሳገባ ባል ለየራሱ ነበር። ከተጋቡ በኋላ ግን የኔ የሚል የለም። በተዋህዶ አንድ ሆናል። አንድ ይህን አስመልክቶ ብዙ ጊዜ አሁን እምቢ ባይነት የሴቶች ብቻ ሳይሆን ለወንዶች ሆኖ መገኘቱ ነው። ዛሬ እንዲህ አይነት ክፍተቶችም አሉ። አንዳንድ ጊዜ አንዱ ታሞ ስለሌላው አዝኖ፣ ለምሳሌ ሚስት ልትጣሉ ትችላለች፣ አዝኖላት በህመሟ የተነሳ የለም ዛሬ ፈቃድ አልተነሳ ካላለ በቃ ወይም ሚስትም በእሱ ላይ የደረሰውን ተመልክታ የለም አናደርግም ካላለች በቀር በሰውነት ላይ መከላከል አልተፈቀደም። እንዳትነቀኛ ባልና ሚስት አንድ ናቸው። የራሱን ሰውነት ለመንካት ፈቃድ ይጠይቃል? ለማቀፍ ፈቃድ ይጠይቃል? መብታችሁ ካገባችሁ ማለት መብት ነው። ከተጋቡ በኋላ ሊከለከል የለም። ቀጥሎ እንግዲህ ቁጥር አምስት ላይ ሲኖር ተስማምታችሁ ካልሆነ በቀር ለጊዜው ካልሆነ በቀር እርስ በርሳችሁ አትከላከሉ በማለት ደግሞ አስቀምጧል። ለጸሎት፣ ለጾም፣ ለተለያየ መንፈሳዊ የጽሞና ጊዜ ሲባል በአርስ የ15 ቀን ሄጄ ጻድቃን ታርሜ ልምጣ፣ ደብረ ሊባኖስ ወርጄ ልምጣ ሊል ይችላል። ብቻህን በራስ መወሰን አልተፈቀደም። ሚስቱም የግድ ነው መሄድ አለብኝ አልተፈቀደም። የፈለገ ተጋብሮ ቢሆን በስምምነት ሰይጣን በዛች ቀዳዳ ገብቶ ትዳሩ እንዳያፈርሱ አዙሮም ደግሞ ማሰብ ይገባል። ካጠፋ ጊዜ ፍስቁ ለጥ ነው ፊተኛ ከሞ ልክ ጾም ሊገባ ሲል የሚነቃ ባለድሟል እንደልባችሁ እንቅፋት ደግሞ ይሆናል። ሰይጣን በሁለቱም ነው የሚጠቀሙ። ሰይጣን በጣም የኋላ የቀረ ሀገር ማንን እናውቃል? ኋላ ቀረ አስተሳሰብ ያላቸው ምንላቸው እናውቃቸው እንደማን? ሰይጣን ስንት ሺህ ዓመት ሰው ሲያሳስት የኖረ ጠላት፣ ብዙ ልምድ ያለ ዓለም ከተፈጠረ አሁን 8ኛው ሺህ ነው። ለዚህ ያህል ዓመት ሰው ሲያስት የኖረ ብዙ ልምዶች አሉ። እኔን እንዴት እንደሚያስት ያውቃል፣ ሌላውን እንዴት እንደሚያስት የሞኝ የማሳሻ መንገድ ይዞ አይቀርም። ባላወቅ ነው ባላሰብ ነው መንገድ ነው የሚያሳስበው። ስለዚህ በሁለቱም ይጠቀማል። ባልዮ ልክ መንፈሳዊ ነገር ያሰባ አስመስሎ ያነሳሳል። ዛሬ ቆሶና አታቂ ምንድ ተገባ አታቀ ምንድ ተገባ እንድትል እንዲባባሉ ያደርጋል። ተስማምቶ ተስማምቶ ተስማምታችሁ ካሉት ተስማምታችሁ እንኳን ጀምራችሁ ባል ያጠቀው ይችላል ማለት አጉል ጾመኛ ለመምሰል እናንተ ፊት ለፊት እየጾመ ሌላ ቦታ ሄዶ እንዳይወድቅ በደንብ አድርጋችሁ ተከታተሉ። ባሎችን ሚስቶቻችሁ እንደዚህ ዋናው እያንዳንዱ ሰው የኔ ስራ ያለው የራሱ ህይወት ውስጥ ነው። ትዳርና ነው ትዳር ውስጥ ነው። ስለዚህ ተስማምታችሁ ካልሆነ በስተቀር አትከራከሩ፣ አትከራከሩ። ተስማምታችሁ ከሆነ ወይም አትስማሙበት ገጥሞ ደግሞ መወያየት ካስፈልጋችሁ የንስሐ አባታችሁ ሄዳችሁ ተነጋገራችሁ እንጂ በባብ ወይም በሚስት የብቻ ውሳኔ አሁን በቤተ ክርስቲያን ስርዓት ከዚህ በፊትም ተመረ አንዳንዴ በቃል ይበቃል ከእሱ ጋር አሁን ከእሷ ጋር አሁን እንዲከሙ ቆጭ የእግዚአብሔር ባገለግለው እሚላል ተስማምቶ ካልሆነ አይፈቀድም። እኔ አሁን ቄስ ነኝና እንግዲህ ልጆች ማሳደግ ቤተሰብ መምራት ሚስቴን ማስደሰት ይበቃል ከዚህ በኋላ እግዚአብሔር ደስ ባይሰኝ ይሻላል አገልግሎት ይወዶታል ብዬ በራሴ መወሰን አልችልም። የሚስቴ ፈቃደኝነት መኖር አለበት። ተስማምቶ ተግባብቶ ይሄን የሚያደርጉ ቢኖሩ ሳይስማሙ ሳይማከሩ ሳይግባቡ ቤተክርስቲያን አትቀበልም። እንዲያለ ጀግና ተውላ ቤት እግዚአብሔር ጠርቶት እኮ ቆምጫለ ብላችሁ አታርንቁ። መጀመሪያ እንዴት እንደጫነው ጫነች ብላችሁ አታርንቁ። መጀመሪያ እንዴት እንደጫነች ዝም ብለው ጭነው የሰው ትዳር የሚያተራምሱ አሉ፣ ባለቆቦች አሉ። መጀመሪያ ፈቃዱ በስርዓት መጠየቅ አለበት። በስርዓት አሁን አንዴ የሴቱ ምንትናለች ከተላቁ በኋላ በተክሊ እሷማ ቋጦ ለህን ፍታት ምትል ባለቆ ማለች ደግሞ ይፈታል። የኛ ሰው ግን ፈታው አስፈታሽ ናቸው። ፈታው ድሃ ያበራል። እንዲህ ያለ ስርዓት የት ነው የተጻፈልንኛ? የትኛው መጽሐፍ ነው የተማ ጥራ የምናደርገው መለየትና ማወቅ አለ። ስለዚህ አትከራከሩ ሁኔታ አናስመስል። ብርታቱ ከሌለ አሁን ጾም ገብቷል እንደዚህ ሆን ተስማምተን ተግባል ካቃተው የጠየቀው ማለት ነው። ስጠቅሻው ሌሊት አሁን ቤት ከገባማ 8 ሰዓት ላይ እንጀራ ፈለጉ እንጀራ ትርቢል ሰጫለሻ ሰጭ ሚስት ሰጣለ ልክ እንደዚሁ ዘጠኝ ሰዓት ተነስቶ ቢጠይቅ ሆነ ጋለ ክፍል ለቤታችሁ ተስማምታችሁ ሊሆን ይችላል። እስከዛ ሌሊት ግን በር ሊያንኳኳ ይችላል። መቀመጥ አለ አይታወቁም። ስንት ተከፍተው የሚጠብቁት ቤቶች አሉ። በዛ ሰ ነገ ዮሴፍ ነው። ዮሴፍ እስኪ በአስር ሰዓት ሳለም ይልቃሉ ልቁን አጥሶ መጣት ይችላል። ስለዚህ መደማመጥ ነው። በደንብ መደማመጥ ሞስል ሶምም ይገባል መሆን አለበት። እንግዲህ ይህ ከተመለከትን እግዚአብሔር ይህን ህይወት አስመልክቶ ቅድም እንዳልነው ያዘጋጃቸው ግቦች አሉ። አንዱ ወንድንና ሴትን የተለያየ ብልት አድርጎ ሲፈጥር በምንቶቹ ሁለቱን አንድ ለማድረግ ወንድ ብቻውን በወንድነቱ ዘር መተካት አይችልም። ሴት ብቻዋን በዘርነቷ ዘር መተካት አይችልም። በአካሏ ላይ ባለ የዘር አባል ዘር መተካት አይችልም። ለሴቷ ወንዱ ለወንዱ ደግሞ ሴቷ ያስፈልጋል። እርስ በርስ ይፈላል። ስለዚህ አንድ ለማድረግ ፈጣ አንድ ለማድረግ ነው የሚፈጠው። ሁለተኛ ዘር ለመተካት ነው የሚፈጠው። ሶስተኛ ደግሞ ይህን ያዘጋጀው ደስ ለማሰኘት እዚህ ያስቆ ደስ እንዲለን ሁሉን አጥፎ በያው በሚሰጠን በያው በእግዚአብሔር ሁሉን አጥፎ ሰጠ ምን እንዲሆን ደስ እንዲለን አትረፍርፎ አብዝቶ ይሄንንም ደስ እንዲለን ሰጡ። እግዚአብሔር በተራክቦ አካላቱ ደስ እንዲለን ድንደስ ይሄ ነው ግቡ። ይሄ የተፈጠረበት አለማ ሶስተኛው ቀጥሮ ምናየው ቀድም እንግዲህ መጀመሪያ እቅዱን አለ እግዚአብሔር ቀጥሮ ግቦች ናት። ስንት ቅቦች አሉት እግዚአብሔር? ሶስት የተለያየ ክፍል አይተው። ስንት ግቦች አሉት እግዚአብሔር? ሶስት። በማን ነው እነዚህ ሁሉ ነገሮች እግዚአብሔር ያዘጋጀው? በሰው ሰውነት ላይ ለተማክሞ ባዘጋጀው አካላችን ያታላችን ክፍል ቀጥሎ ምናየው ተራክቦ። ይህ ተራክቦ በራሱ አራት ደረጃዎች በቤተክርስቲያን አራት ደረጃዎች ሴቶቹ በተራክቦ ሂደት አራቱን ደረጃዎች ቀስ ብሎ ያልፋል። ቀስ ብሎ ሚስት ወደ ተራክቦ ከማለፏ በፊት መጀመሪያ በባሏ ከማንም በላይ በቁጥር አንድነት ተፈላጊ መሆኗን ማረጋገጥ ይፈልጋለች። ይሄ ያስፈልገው ፍላጎት መድረሳው ብቻ ነው ዝም ይል ሲል ግን እሱ ልብ ውስጥ እኔ ቁጥር አንድ ነኝ ነው ይሰራል ግን አራፍ ታራፍ አጋራን ትልውስ ማረጋገጥ ፈልጋለች ከዛ በኋላ በመቀጠል ወደ ሰውነት መነካካት ከዛ ቀጥሎ ተናቅቦ ለማድረግ ከዛ ቀጥሎ እፎይታ ለማድረግ እፎይ እንደርበት ይያለ ወልማቁ ታፈሱ ወንዱ ስለዚህ ችግር የለባችሁ በፓራሹት ከላይ እንደሚወረወር ሰው ስለዚህ ተጠባበቁ ተጠባበቁ ይህን አስመልክቶ አራት ነገሮችን ማሰብ ይገባል። አንደኛ ጊዜ ያለው መሆኑን አውቆ ጊዜውን መጠበቅ። መጀመሪያ ተባቱ ማን ነው ቅድም ብለናል እግዚአብሔር ባዘጋጀው ቅዱስ በአል ለሚስት የሚያስፈልጋት ያድርግላት መጠበቅ ያለበት ጊዜው ማን ነው ጊዜውን መጠበቅ ጊዜው አልፋ የምትመጣበት ጊዜ አለ። አሁን ከመጣችሁ የመጣችሁ አላችሁ እዚህ ሲደርስ የወሰደባችሁ ጊዜ አለ። ሲበር የነበረ ሰው ከላይ እዚህ መውረድ ይችላል በትንሽ ደቂቃ እናንተ ድረሱ ግን ሲደርሱ ጠብቋቸው ጠብቁ አልፎ የሚመጡት ይላል ጊዜ ማ ሁለተኛ በእግራይ መፈላለግን በጎ ስሜትን የያዘን ፍቅር ይፈልጋል። ማባበል፣ መንከባከብ፣ ርኅራኄን ማሳየት፣ በጎ ፍላጎት ያለ መሆኑ መግለጥን ይፈልጋል። እርስ በርስ መናበብን ደግሞ ይፈልጋል። አንዳንዴ ድክም የሚያሉበት ቀን ይኖራል። ባል ሚስት ተናበቡ፣ መናበብ ያስፈልጋል። ተናበቡ መናበብ። አራተኛ ዋናው ግብ አለመሳት ይገባል። ምንድን ነው ዋናው ግብ? አንድ በዚህ መለያየት በዚህ ራሱ አንድ መሆን አለብን። እግዚአብሔር ዓላማው እኛን አንድ ማድረግ ነው። በዚህ ሊያጣለ አልሰጠንም፣ ሊያጋጨን አልሰጠንም፣ ትዳሩ እንዲፈርስ አልሰጠንም። አንድ ለማድረግ ነው የሰጠን። ይሄ አይረሳም። ደስታ ደግሞ አዘጋጅቶለታል እግዚአብሔር። እነዚህን ማሰብ ይገባል። እንግዲህ ይሄንን ካለን ይሄንን ግንኙነት የሚያቀጭጡ ነገሮች አሉ። እስካሁን ያለው ጥሩ ነው። ቅዱስ ጳውሎስ ከነገር ተነስተን አንዳንዶቹ ተመለከቱ ጥሩ ነገር ነው። ግን ይህ እንዳይኖር መካከል ገብተው የሚበረብቡ ይህንን የቅድስና ጋብቻ ተራርበውንም የሚያወቁ ነገሮች አሉ። ከነዚህ መካከል አንዱ የመገናኛ ዘዴ ከጋዜጣው ከመጽሔቱ ከሬዲዮ ወዘተረፈ እያገላበጠ የምንሰበስበው ነገር አለ። ሌላ ልቅ የሆነ የወሲብ ፊልሞች የሚተላለፉባቸው መንገዶች የፖርኖግራፊ ይህንን ከሚመስሉ መጽሐፍ ከኢንተርኔት ከቪዲዮ ፊልሞች ወዘተ አሁን ብዙ አንዳንድ ጊዜ እኔ ሙያዬም ስለሆነ አንዳንድ ቢሮ የሚገጥሙ ወላጆች የቤተሰብ ኃላፊ ኮምፒውተሩ እንዳስተካከላቸው ያመጣል። እንደ ቄስ ነው የማየው፣ እንደ ኮምፒውተር ማያተኛ ብቻ ሰማ ወብሳይቱን ምን አክሰስ እንደሚያደርጉን አይና አይ ልጆች ይህንን ነገር እየተጠቀሙ ይችላል መምከር እና በኢንተርኔት በቪዲዮ ፊልሞች ይበትም በመሳሰለው መንገድ ሁሉ ከጤናማ አመለካከታችን አጥሮታችንና አስተሳሰባችን ግራም ቢሆን ትዳራችን ይወጥ እንዲያጣ የሚያደርጉ ነገሮች ይፈጠራል። እነዚህ ነገሮች ከሚስቶቻችን ጋር ከሌላው ሰው ጋር ያለን ግንኙነት ያበላሻል። እኔ ከሚስቴ ጋር፣ እኔ ከሰው ጋር፣ እኔ ከሴቶች ጋር ያለን ግንኙነት ያበላሻል። አሁን በየመስሪያ ቤቱ ብዙ ጊዜ እንዲህ ያሉ ነገሮች ጉዳት እንደሚፈጥሩ ቅድመስ ሰዎች አ ፓሲቭ ስልክ ጎሽ ነጎች ላይ ይላል። ትንሽ ካጫወተችው ከሳቀችለት የሚመስለው የፈለገችው በቃ ከዛ ተጥሮ አልጋ የሚታየ ወንዳለ ሰው ታክሲ ላይ ያለ ፈቃድ መፈሰሉ ከየት መጣ? ይህን አይነት አስተሳሰብ ቢሮ ውስጥ ስቃ ያጫወተችው ያናገረችው ሴት በሙሉ ለተራቆ የፈለገችው የሚመስለዋል። ማባበል የሚፈልግ ማባበል የምትፈልግ
የመጣው ይሄ በየሊዮ ሳይገባ ምን መለከታቸው ፖርኖግራፊ ፊልሞች ወይ ምን አነባቸው ነገር ወይ ምን አነሳቸው ነገር የሚፈጠውበት ነው። እንደዚህ አይደለም። እነዚህ አደጋቸው አእምሮ መጉዳት ብቻ ነው፣ ህይወታችንንም ይጎዳል። መላየውን ትዳራችንንም ይጎዳል። እንደዚህ ሆነው በትዳር ውስጥ ተራክሞ የሚፈጸሙ ባለወይም ውስጥ ሲሆን ባልየው የፖርኖግራፊን ካለ በአካል ሚስቱ አብረዋለች እንጂ የሚያስበው ሌላ ሴት ነው። አንድ ቀን ያሰበውን ወይም ያየውን ነገር እያሰበ የሚስማል። ሚስቱም እንደዚህ የሉም። በቃ በድን በድን አታል አጨረስም ጨረስም አሁንም ገና የሚላል በድን አካል አንድ አድርገን ግንኙነት የምንፈጽማል። ይህ ጌት የሚመጣ ከምንም እኮ የሚመጣ ሳናውቀው ኃጢአት ወደ ውስጣችን ሊገባ የፈቀድንበት የተከፈተ በር አለ። ስለዚህ እንደዚህ የሚያደርጉ ባለወካሉ አቁም ማለት አለባችሁ። ሚስቶች እንዲህ የምታደርግ ሚስት ካለች አቁም ይመጣ አለባት ናቆም አለባችሁ በጀነት አጋቸው። ይህ አደጋው ብዙ ሰፊ ነው። ይህ ብቻ አይደለም፣ በተለያየ መንገድ ተራቆ መፈጸም የሚፈልጓል። እግዚአብሔር ራሱ ኢንጂነር ውስጡ የሰራው ይሄንን የወንድ አካል በቦታው ሲያስቀምጥ የሴትን አካል በቦታው ሲያስቀምጥ ማንም ማከረው አንደተረቁጭ ማለላችን ነበር ማጠየቅ አብሮ ማስቀመጣችን ነበር ማጠየቅ እሱ ነው እንጂ ነው እንዴት መፈጸም እንዳለብን ራሱ አስባት ሲያስቀምጥ የተለያየ ነገር ይፈጠራል። ሴቶቹን እያሰቃዩ እያንገላቱ ፈቃዳቸውን ይፈጽሙ ወደዚህ ሁኚ ተገልጭ ወደዛም እንደዚህ ነው። ያ ተፈቀደ እንግዲህ አደረጋው። የተፈቀደው ደግሞ የተሰራውን አባል አቃጥተው ሌላ የሚታገሩ የቆሻሻ መውጫ ቢፈልግ ያ ተፈቀደ ነው ነው በአፈቃዳቸው መፈጸም የሚፈልጉ አሉ። ያ ተፈቀደ ነው ነው እንስሳነት ነው። ይሄ ምርጫው ሰልብቱልኛው የናርኮቲክስ ሱስ ያደረበት ሰው ሊሞት ይችላል። እና የሴክስዋሊቲ ደግሞ ሱስ ያደረበት ሰው ምረጥቱን በሌሊት ቢገጥም የናርኮቲክ ሱስ ቢገጥም ይሻላል። እሱ ሊታከም ይችላል። ቀላል ብዙ መፍትሄዎች አሉ። በፍትወት ሱስ ያደረበት ሰው በቀላሉ አይገላገልም። በሽታው ሰፊ ነው። ያበደ ውሻ ማለት በደ ውሻ ያለውን በሙሉ ተከትሎ ይህንን የሚያበላሹ መንገዶች አሉ። አንዱ እነሱ ናቸው። ሁለተኛው አበር ከዚህ ጋር የምናነሳው አንዳንድ ጊዜ ወንዶችም ሴቶችም ጋር ያለ ፍርሃት አለ። ወንድየው ቶሎ ብዬ የእሷን ፈቃድ ሳልፈጽም ከሰውነቴ የሚወጣው የአባለ ዘር ወይም ፈሳሽ ይወጣል ብሎ መጨነቅ፣ ቶሎ ኢጃኩሌት አደርጋለሁ ብሎ መጨነቅ። ሴቲቱ ያመኛል ግን ይመሳል ወይም ደግሞ ልቆስል ይችላል በኋላ ፊስቱላ ሊሆንብኝ ይችላል ብሎ መጨነቅ ገና ግን ይመጡ ሳይደለ አንዳንድ ቦታዎች አሉ ነገር የሚያደርግ ብቻ ብሎ ማዘን አንቲሞች አንቺማ ማዘን ሽጠባ ብሎ ዳይሌት መደረግ ብሎ ይመክሯል። ጭንቅላትን የሚያክል ነገር የሚወጣበት አካል የባሏን አካል ማስተናገድ ይሰራል። ማግኘት ይሰራል። አላዋቂ ኢንጂኒር ነው የሰራው ይህን፣ ባዮሎጂስት ነው የሰራው ይህን፣ እግዚአብሔር ነው የሰራው። መጨነቅ በራሱ እንቅፋት ይፈጥራል። ሁለቱ በአግባብ እንዳይግባባል ግንኙነቱን ያበላሽ። እንዲህ ያለው ግንኙነት መበላሸቱ ሰይጣን የበለጠ ወደሚጠቀምበት የኃጢአት ጎዳና እንድናመራ ያደርጋል። ከልብ ወደ ወጣት እንግዲህ ወደ ዝሙት፣ ወደ አመልነት፣ ወደ አመንዝራነት እንድንገባ ያደርጋል። አባታችን ኢዮብ ይህን አስመልክቶ የጻፈልን ምክር ሊሆን ይገባል። መጽሐፈ ኢዮብ ምዕራፍ 31 ቁጥር 1 ጀምሮ እስከ 10 ድረስ ልብ ብላችሁ አስሙ። ከዓይኔ ጋር ቃል ኪዳን ገባሁ አለ። ከማን ጋር ነው ያለው? ከዓይኔ ጋር ምን ገባሁ?
ቃል ይላል። እስኪ ድገሙ። ምን ገባ? ቃል ገባ። ከማን ጋር? ቃል ጋር። ቃል ይላል ነው። እንግዲህ ቆንጆይቱን እንዴት መለከታለሁ? ምን ነው ስለገባ ነው እንዴት መለከታለሁ? አይ አይቻለሁ። ታማኝ ክፉ ፈቃድ አፍርሰዋል። እንዴት መለከታለሁ? የእግዚአብሔር እድል ፈንታ ከላይ ሁሉንም የሚችል አምላክ ርስት ከአርያም ምንድር ነው? ማዕት ስለኃጢአተኛ መለየት ስለሚበድሉ አይደለችም? በእውነተኛ ሚዛን ልመዘን። በምን ልመዘን? በእውነተኛ ሚዛን ልመዘን። እግዚአብሔር ቅንነቴን ይወቅ። በሐሰት ሄጄ እንደሆነ እግሬ ለሽንገላ ቸኩላ እንደሆነ እርምጃዬ ከመንገድ ፈቀቅ ብሎ ልቤም አይኔን ተከትሎ ነውንም ከእጅ ጋር ተጣጥቆ እንደሆነ እኔ ልዝራ፣ ሌላ ሰውም ይምራ፣ የሚበቃው ሁሉ ይነቀል፣ ልቤ ወደ ሌላይቱ ሴት ጎንጅቶ እንደሆነ በባልንጀራዬም ደጅ አድርቼ እንደሆነ ሚስቴ ለሌላ ሰው ትፍች፣ ሌሎችም በእሷ ላይ ይጎንበሱ። አሁን እዚህ ኢዮብ የደረሰበትን መከራ አስመልክቶ ሰውን መከራ የሚያገኘው በምን ምክንያት እንደሆነ ገብቷል። እኔ ግን ከዚህ ንጹህ ነኝ። አንዱ ሰውን መከራ የሚያገኝበት ምክንያት የትዳር አጋሩ ትቶ ወደ ሌላ ይቶ አልሆን ማግኘት ነው። ፈቃዱን አለህግ መፈጸም እኔ በዚህ ነው ማለት ነው። በምን አይነት ሚዛን ልመዘን? አስመልክቶ በእውነተኛ ሚዛን ልመዘን። እግዚአብሔር ቅንነት ይወቅ። ወንጀለኛ ነው ይሄ አልፎ የማይቀመጥ ብለው ከሰውት ነበረ። ክስ ዛሬ አይደለም የተጀመረ። የእግዚአብሔር ሰዎች በጎ የሚያደርጉ ሁል ጊዜ ይከሰሳሉ። ክስ አለው ብ የሚያቀለት ሰው አቶ ነው ብዮ ማን ይወቅልኛል? እግዚአብሔር ከባልንጀራ በላይ ማን አለ? ከጓደኛ በላይ ማን አለ? አሁን እኛ ለመወንጀል ለመክሰስ ከቀረበ ሰው በላይ ማን አለ? ብዮም አጣ። እግዚአብሔር ይወቅ። እኔ በዚህ ልካም አጥሬ ነው ነውርን ከእጅ ጋር ሄድ እንደዚህ አድርጌ ከሆነ እኔ የዘራሁት ሌላ ሰው ይጋም ልቀጣ በነውር አድርጌ ነው። በትዳር አልባ ነው ሞኒ ወዲያ ላ ያየዋትን ተመኝቻ አልተጠጠም አጎመሸው በባልንጀራዬ ደጅ አላገባው። እኔ አግብቼ እንደሆነ የኔ ሚስት ለሌላው ሄዳ ትፍጭ፣ ሌላውን ታገልግል፣ ሌሎቹም በእሷ ላይ ጎንበሱ፣ ፈቃዳቸው ሊፈሱ። እኔ አድርጌያለሁ፣ እኔ ከሌላ ሴት ጋር ባድርጌያለሁ፣ እኔንም እግዚአብሔር ይመልስልኝ አለ። ስለዚህ እግዚአብሔር ይመልሳል። ሰይጣን የሚጠቀምባቸው እነዚህ ግንኙነት የሚያጠርጭባቸው የሚያበላሽባቸው መንገዶች አሉ። እንግዲህ ይህንን አውቀ ከዚህ መጠበቅ ይገባል። ለማጠቃለል ይህንን የቅድስና ግንኙነት የሚያበላሸው የሰይጣን ኃይል ድል እንድናደርግ እግዚአብሔር በቸርነቱ ይርዳል። ከማይገቡ ነገሮች ራሳችን ይጠብቃል። ይሄ ካልተፈቀደ ሰውነት ውጭ ግንኙነት ካልተፈቀደ እንደ እንስሳ መሆን የለበት። ምንም እኛ ከፊልሞች የምንማረቁም ነገር የለ፣ ከፖርኖግራፊ የምንጨምረው ነገር የለ። ብዙዎቹ በጣም እናፍራለን። መቼስ እግዚአብሔር በቸርነቱ ይመጠጠል። ቤት ሰጥተው ፊልም የሚያዩ ባሮች አሉ። ፈቃድ የሚፈጸምበት ከፊል ሚስቶች ይሄ ጤና አይሰጠው። ከዚህ ምናቃለ አምስት ደቂቃ ለባይ ወላ ሂደ ጤና ማለሳ ማግኘት አይነት በኋላ የማይወጡበት ማር ውስጥ ገብቶ ከመቸለ። ስለዚህ ይህንን ሊያጠራክሩ የሚችሉ መንገዶች አሉ። በአጭር ባጭር ልጥቀሳቸው። አንደኛው ጸሎት፣ ሁሉ ጊዜ አብረን ንሳል በዚያም የፊት እጃችን ናሳ ይረዳን ዘንድ ያግዘን ዘንድ ተራክቧችን ንጹህ ያደርግ ደስታ እንድናገኝበት ያደርግ። ከጠራ ነው ደግሞ ይሰማል። እሹ ታገኛላችሁ፣ ለምኑ ይሰጣችሁ፣ አንኳኩ ይከፈትላችኋል ያለ ነው አምላካችን። ሁለተኛው እርስ በርስ ሁል ጊዜ መነጋገርና መግባባት ያስፈልጋል። በማንኛውም ጉዳይ ምን ታፍኖ የሚታለፍ ነገር አለ? የሚቆረቆር ምን ፈራያት ጉዳይ ካለ መነጋገር፣ ተረጋግቶ መግባባት፣ ዘግቶ ማለት ሲደርስ ነገር ተነጎዳ የተባለ አይቀመጥም። ያስቀመጡት ነገር እዳው ብዙ ወዲያው እየፈጡ ማለት
ምንም ይሁን የሚያስከፍለው ምን
ሳይፈሩ መጋፈጥ ነው የለጠመን ነገር
ከምንጋፈጠው ነገር ጋር አሁን ያጣን ደካሞች ብንሆን
እሚረዳ አለ
ማነው
ዘይ እሱ ይዘልና ሸፋ
ስለዚህ ፈጠን
እንደዚህ ብለው
ብናገሩ
ሰማው
ይቀየር ነው ይበሳጩ እንዴት ነው አይባል
ምንም ይበል ማን ይሰሙ ተንደሪ ነው ተቀየማታል እሱ ይቀየር አተረዳው ተነጋገሩ
በዛ
ሶስተኛ
እገዛ ሳስፈልገው ሁሉ ጊዜ እርዳታ
ሰው የሚደክመባቸው ብዙ ነገሮች
ሲባል
በዚህ ጉዳይ
ድካ
እስጥርታል
ሚስቴ ወይ
እስቲ እርጂ
መባል
ከእናንተ አቅም በላይ
ሆነ ደግሞ
ሊረዳቸው ለሚችል
ቀርቦ ምክር
መጠየቅ
እገዛ
መጠየቅ
ይህን
ጉዳይ አስመልክቶ ማለት
አራተኛ
ሁልጊዜ
ምቹ
ቦታና ጊዜ
መምረጥ አለ
ለዚህ
አሁን
ድግስ ላይ
ተቀምጠው
እኔ ነው
ወጭ
ጊዜው እስኪ
መቻል እስኪ
ደርስ
መካከለ
አላግባ
ምንትን ምንላለ
ወጩ
ጊዜ ቦታ
ይፈልጋል እንታ
አራትን
ፍልስፍና
ሊያጋጥም
ይችላል
ወንዱ
ጋር ሴቲቱ
ጋር ስንፈቶች
ነው ይችላል
ለዚህ አስፋቶ
የሚያደርጉ
በርካታ ነገሮች
ለምሳሌ አንድ
ለመጥቀስ
በአንድ ሀገር
የተደረገ አንድ ጥናት
ከዛሬ
7 ዓመት በፊት
የተደረገ ጥናት ነው።
ክርስቲያኖች
የሆኑ ባለትዳሮች
ላይ የተደረገው
ጥናት
ፈቃዳቸውን
ለመፈጸም
ያላቸው
መነሳሳት
የተመለከተ ነው።
በተደረገው
ጥናት ውስጥ
43%
ያሉ
ሴቶች
ፈቃዳቸውን
ለመፈጸም
ፍላጎት
የሌላቸው ሆነው
ተገኝተዋል።
31%
ደግሞ ወንዶች
ፍላጎት
የለም።
ምን ነው
ምክንያቱ?
ስትረስ
ጫና።
አሁን
ይሄ ጫና
ከዚህ ወጣችሁ
ተባብራችሁ
እንድትረሳችሁ
አታከማችሁ
ሳናጠናችሁ
አዘለታችሁ
አላሰን
ጫናው
ቀላል አይደለም።
ዛሬ በህይወት
ያለ
እንደ
ድሮ አንድ
ትልቅ ጋሻ
መሬት አሳርሶ
እህሉን
ቀለቡን
በጎተራ ከቶ
በምቾትና
በግሎት
ማለትና
መኖር የለም።
ይሄ
ለዛሬ ነው።
ነገ ደግሞ
የባሰ ነው።
የተነጎዳው
የባሰ ነው።
የዛሬ ተማሪዎች፣
የዛሬ ወጣቶች፣
የእናንተ
ወላጆች
አባትና እናቶቻችሁ
እንደኖሩ
ምትኖሩ
አድርጋችሁ
አታስቡ።
ህይወት
ብርቱ ናት።
ወደፊት
የበለጠ
እየበረታች ይችላል።
ይሄ
በህይወት ላይ
የተፈጠረ
ጫና ራሱ
ፈቃዱን
የመፈጸም
ፍላጎት
ያጠፋል።
ስለዚህ
ስንፈት ሊሄድ
ግን
ስንፈት
አለብኝ
ብለን ራሳችንን
እንዳናሳምን
በተለያየ
መንገድ መራቅ
ይችላል።
በግልጽ
መነጋገር
መረዳዳት፣
የሰነፈው
ባል ከሆነ
ሚስቱን
አገዛ ነበር
ዳራ
ተካይም።
ስለዚህ አንድ
ቀን ወጣ ብላ
ሌላ ቦታ
ስታገኝ
በዛው ችልን
ትብላ ምንጠፋ
ሚስታለች
ስታል
በዛው
ሄ
ምክንያት
ይደረግናል
ስንታ
በየጋዜጣ
ያደረው
ሹገርዳሊ
ሹገርማኒዎች ደግሞ
መጥተዋል።
ምንድነው
የተለየ
ነገር ምናምን
ነው
እንደምን
ጫሙ
ሽምግልናው
እኮ ሲመጣ
ይሄ የህሊና
አሳሳት
መጠለያ
አይሆንም ነገር
እማወጣ
ህሊና
የሚቆረቁር
የጤንነት
ሳይሆን
የበሽታ
ምንጭ ነው።
የሰላም
ሳይሆን
ሰላም
የምናጣበት
ምክንያት።
ስለዚህ
ስንፈቱ
ሲኖር
ማረዳዳል
መጠቃቀስ
በቀጽ
ሚስቶች
ባሎቻችን
አግዙ
ባህሪ
ሚስቶቻችን አግዙ
ይስተካከላል።
ከተዋወቃችሁ
ችግሩ
ምን እንደሆነ
ከተረዳችሁ
ይፈታል።
ከአቅም
በላይ ከሆነ
ደግሞ ማን
ይፈታዋል?
ሌላው
አንዳንድ ጊዜ
መቀዝቀዝ
ሊገጥም ይችላል።
በመካከል
መቀዝቀዝ
በገጠመ
ጊዜ ይህንን
መቀዝቀዝ
ያመጡ ምክንያቶች
ምን እንደሆኑ
ሊመክሩን
ከሚችሉ
ከቻለ
ተማክረን
ካልቻለ
ሊመክሩን
ከሚችሉ
ምክር
ጠይቀን
ማስተካከል ነው
የመጨረሻው።
እንግዲህ
በግንኙነት
ውስጥ ዋናው
የሚፈለገው
ነገር ምንድን
ነው?
ፍቅርን
ስናስበው
ከእግዚአብሔር
ዓላማና
ግብ ጋር
አንድ አድርገን
ማሰብ
አለብን።
ፍቅር
የምንለው
ስሜታዊ ፍቅር
አለ።
ፍቅር
የምንለው
የእግዚአብሔር
ዓላማ
ግብ
ያደረገ ፍቅር ነው።
የእግዚአብሔር
ዓላማ
ፍቅሩ
አለያይ
ምን
ያደርጋል?
አንድ
ምን ያደርጋል?
አንድ
ያ
ፍቅር
ለእኔ
ይላኛል
ይመቸኛል
የባልንጀራውን ደስታ የባልንጀራው ምኞት ምቾት ይፈልጋል እንጂ
ባሌ ምን ደስ ይለዋል ትላለች ሚስት። እኔ ምን ደስ ይለኛል አይደል? ባልየው ሚስቴ ምን ደስ ይላታል ይላል። እኔ ምን ደስ ይለኛል አይደል? ይሄ ኤሮሴንትሪክ የሆነ አመለካከት አሁን ቆይ ይላል
የእግዚአብሔር የሆነው ፍቅር። ስለዚህ በውስጣችን እሱ እንዲታተምልን በውስጥ ያለ ፍቅራችንን ምንነቱ ጊዜ መመርመር ያስፈልጋል። እግዚአብሔር ያልሆነው እግዚአብሔር በሆነው ፍቅር ማነስ መሰራት ይገባል። እግዚአብሔር ቸርነት የመቤታችን ቅድስት ድንግል ማርያም አማላጅነት አይለየን። ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። ስሮት
አምላካችን እግዚአብሔር በመንበራችን ላይ ያዞረ ስለመከረ ስለገሰሰ የረቀቀው አግብቶ ስላሳየ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንንም የረቀቀው አግብቶ ለሕይወታችን ተስማሚ የሆነው ከእግዚአብሔር ጋር እንዳደርጎ የሚያኖረውን እውቀት፣ ምስጢር፣ ጥበብ ገልጸው ያስተማሩንን መምህራችንን ቃለ ሕይወት ያሰማል። ቃለ ሕይወት ያሰማል። ቃለ ሕይወት ያሰማል። በሕይወት በጤና ይጠብቅልን። እኛንም ሰሚዎች ብቻ ያደርጋል። እሳቸው እንዲደቅሙ ያስተማሩንን የሰማነውን እንደ እግዚአብሔር ቃል እንደ እግዚአብሔር ሕግ እንደ እግዚአብሔር ትእዛዝ ፈጽመን በሕይወታችን ዘመን ሁሉ እግዚአብሔርን አመስግነን የምንኖርበት የሕይወት ቃል የሚያደርግልን አባታችን ግብረን እንለምነው።